ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 18 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ነሐሴ 18 ቀን 995 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ?
ከመቶ ውሸት አንድ እውነት በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበው ጽሑፍ ከዜናው በመከተል ይቀርባል። ከዚያም አእምሮ በለጠ ከአዲስ አበባ ሁኔታው ሲገለባበት ወርቅ ይረክሳል መዳብ ይነግሳል በሚል ርዕስ የላኩልንን ጽሑፍ እናሰማለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ በየካቲት ወር 2012 ዓመተ ምህረት የሀገራችንን ችግር እና መፍትሄውን አስመልክቶ የወጣውን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ከአዋሽ 7 ወደ አባ ሳሙኤል እስር ቤት ባገዛዙ የመጡ እስረኞች ይድረሱልን ጥሪ አስተላለፉ። ከአዋሽ 7 ወደ አዲስ አበባ ስንመጣ ብዛታችን 45 ነበርን ያሉት ታሳሪዎቹ፣ ከዚህም ውስጥ ሁለት ሴቶች ሜክሲኮ ወደሚገኘው ወንጀል ምርመራ ብለው ቀጥረኞቹ ይዘዋቸው ሄደዋል። የቀረነው 43ታችን ደግሞ ጠያቂም ሆነ አስተዋሽ አተን ፍርድ ቤትም ሳንቀርብ መርማሪ ፖሊስ ያናገረን እስካሁን በአባ ሳሙኤል እስር ቤት ባገዛዙ ታጉረን ስለምንገኝ የኢትዮጵያ ሕዝብ የኮሌሩን ሰቆቃ ይወቅልን ብለዋል። አሁን ወደ ሜክሲኮ ፖሊስ ቢሮ እንደምንወሰድ ቢነገረንም ግልጽ ምክንያቱን ግን እንድናውቀው አልተደረገም። ወዴት ሊወስዱን እንደሚችሉም አናውቅም ብለዋል። የውታችን አደጋ ላይ ነው። ፍትህ የሌለባት ሀገር ላይ የግለሰብ እስረኛ ሆነናል። ስለዚህ ሁላችሁም ስለኛ የሚገዳችሁ በሙሉ ድምጽ ተሆኑ ዘንድ እንጠይቃለን ሲሉም የኢትዮጵያ ሕዝብ አሳስበዋል። ከተለያዩ የሀገሪቱ ክፍሎች የተወጣጡ ወጣቶች ከተባሉ አካላት ጋር የጠባቡ የኦዴድ ሊቀመንበር አገዛዙ ውይይት አድርጓል። ይህ በሴራ የተሞላ መድረክ መሆኑ ግልጽ ቢሆንም ወልቃይትን ወክለው የተገኙ ግለሰቦች ያነሱት ጥያቄና ቀጥረኛው ኮሎኔሉ የሰጠው ምላሽ ባጭሩ እንደሚከተለው ቀርቧል። ጥያቄዎቹ የወልቃይትን ጉዳይ በተመለከተ የአማራ ሕዝብ ላለፉት 8 ዓመታት ኮሚቴ አቋቁሞ ለማስመለስ ብዙ ዋጋ ከፍሏል። ህወሓት በከፈተው ወረራ ምክንያት አሁን ላይ ወልቃይት በአማራ ቁጥጥር ስር ገብታለች። ይሁን እንጂ የወሰኑ ጉዳይ እስካሁን ድረስ በሕግ አልተፈታም። ይህንን ጉዳይ እንዴት ልትፈታው አስበሃል? አቋምስ ምንድነው? ብለው ለጸረ ሕዝቡ ጥያቄ አቅርበዋል። አገዛዙ የሰጠው ምላሽም የወልቃይት ጉዳይ የሚመለሰው አሁን የአዲስ አበባንና የኦሮሞን ወሰን በመለስንበት መንገድ ይሆናል ሲል አሳፋሪ መልስ መስጠቱ የሚታወስ ነው። የሰጠው መልስ ሲተረጎም ደግሞ 75% የወልቃይት ምድር ምዕራብ ትግራይ ይሆናል፣ 25% ደግሞ ወደዚህ ይካለላል በማለት ጸረ ህዝባዊነቱን በተለይ ደግሞ አማራን ለመልሶ ማሸማቀቅና ለመልሶ ጭቆና እያዘጋጀ መሆኑ በግልጽ አሳይቷል። የዚህ መድረክ አቋሙ ደግሞ እጅግ የለየለት የኮሎኔሉና የህወሓት ድብቅ ሴራ የገለጸ እንደሆነም ተሳታፊዎቹ ገልጸዋል። አሸባሪው ህወሓት የጦርነት ትንኮሳ ጀምሯል። አሸባሪው ህወሓት ከአገዛዙ ጋር ህብረት ፈጥሮ የተወለደበትንና ያደገበትን ጸረ ህዝባዊ ጉዞ በመናፈቅ ዛሬ ለሊት በተለያዩ ግንባሮች ትንኮሳ ጀምሯል። ህወሓት ንጋት ላይ ጀምሮ በግዳን ስምዛ አካባቢ እንዲሁም በመረዋና መሃጎ አቅጣጫ እስካሁን በንጹሃን ላይ ከባድ መሳሪያ እየተኮሰ መሆኑን የአካባቢው ማህበረሰብ ገልጿል። የሽብር ቡድኑ በንጹሃን ላይ የሚተኩሰውን ከባድ መሳሪያ የጦርነት ትንኮሳ መሰረት አድርጎ በአገዛዙ የሚዘወረው መከላከያ ሰራዊት እስካሁን ምንም አይነት ምላሽ እንዳልሰጠ ታውቋል። ሰላም ወዳዱን የአካባቢውን ህዝብ የሽብር ቡድኑ ገፋፍቶ ወደ ጦርነት ለማስገባት ቢሞክርም በአካባቢው ያሉ ወዳደር ቅጥረኞች ግን ምንም አይነት እንቅስቃሴ እንዳላደረጉ ታውቋል። አሸባሪ ቡድኑ በራያ የጀመረው የኃይል ሚዛን ለማዛባት አለሞ እንጂ ዋነኛ የጦርነት ፊቱን ወደ ወልቃይት እንደሚያደርግ ጥርጥር የለውም ሲሉ ምሁራንና በአካባቢው ያሉ የታጠቁ ፋኖች ገልጸዋል። የትግራይ ህዝብ በረሃብ እየተሰቃየ ህወሓት ደግሞ ወጣቶችን ለጦርነት እያሰለፈ ነው ሲሉ የትግራይ አካባቢ ንጹሃን ዜጎች ገለጹ። በርካታ የትግራይ ተወላጅ በህወሓትና በአገዛዙ የተቀናጀ ሴራ በረሃብ እያለቁ ነው ተብሏል። ተጎጂዎቹ እንደገለጹት መቀሌ ያሉ መጋዘኖች በእህል የተሞሉ ቢሆንም አገዛዙ ወይም ደግሞ ህወሓት ግን እርዳታ የሚሰጣቸው ለነሱም ማዞር ፈቃደኛ እንዳልሆነ ገልጸዋል። ጸረ ህዝቡ ህወሓት እርዳታ ለማከፋፈል የነዳጅ ችግር እንቅፋት ሆኖብኛል ቢልም ከመጋዘኖቹ አውጥቶ ለህዝብ ለማከፋፈል ነዳጅ እንደማያስፈልግ ግን ነዋሪዎች ገልጸዋል። በዚህም አዛውንት፣ አረጋውያን፣ ህፃናትና እንዲሁም አቅመ ደካሞች ለሞትና ለበርካታ ችግር ሰለባ መሆናቸውን ገልጸዋል። ሆኖም ግን የትግራይ ወራሪ እርዳታ እህሉን በየመጋዘኑ ቆልፎ የትግራይ ተወላጅ ለሞት እየተዳረጉ ነው ሲሉም አክለዋል። ህወሓት ወራሪ በህዝብ ላይ ይህን ሁሉ በደል እየፈጸመ ታዲያ አሁንም የኢትዮጵያን ህዝብ እየረገመ ይገኛል። የህወሓት ወይም ደግሞ የትግራይ አካባቢ ተወላጆች ልጆቻቸውን ለሽብር ቡድን እንዳያሰልፉና ከነባሩ ወዳጃቸው ከአማራ ህዝብ ጋር በሰላም እንዲኖሩ እንዲሁም ደግሞ ህይወታቸውን የማስቀጠልን ያለማስቀጠል አደጋ ስለተደቀነባቸው ከንጹሃን ጎን እንዲሰለፉ ሲሉ የኢትዮጵያ ንጹሃን ዜጎች ገልጸዋል። የመተከል አካባቢ ተፈናቃዮቹ ለኛ የመጣ ሰብአዊ ድጋፍ በአገዛዙ ተላልፎ ለሌላ ወገን ተሰጥቶብናል ሲሉ ቅሬታቸውን አሰሙ። በቤንሻንጉል ጉሙዝ አካባቢ በመተከል ዞን ድባጤ ወረዳ የሚገኙ ከ2000 በላይ ተፈናቃዮች ለኛ የተላከው ሰብአዊ ድጋፍ ተላልፎ ለጉሙዝ ብሔረሰብ አባላት ተደርቦ ሁለተኛ አጥፍ ተሰጥቶብናል ሲሉ ቅሬታቸውን አሰምተዋል። በድባጤ ወረዳ መጠለያ ጣቢያ ተጠልለው ያሉ ከ2000 በላይ ዜጎች ለ10 ወራት ያህል በተለያዩ ምክንያቶች የሰብአዊ ድጋፍ ወደ አካባቢው አልገባም በማለት የአካባቢው ወደ አደር ካድሬ ስለበለው ምንም አይነት ድጋፍ አላገኘንም ሲሉ በሰቆቃ ገልጸዋል። በኢትዮጵያ ድሮ አረቢዎቹ ዘረኝነት በወለደው ፈላጭ ቆራጭ ስርዓት ምክንያት ንብረታቸውን ሽጠው ስራ የማቆም አድማ ሊያደርጉ መሆኑ ተሰማ። ዶሮ አርቢዎቹ በእጃቸው ላይ የሚገኝ ንብረታቸውን በጅምላ ሽጠው ካጠናቀቁ በኋላ ስራ የማቆም አድማ ለማድረግ ማቀዳቸውን በኢትዮጵያ የተለያዩ አካባቢዎች የሚገኙ የዶሮ አርቢዎችና በተለያየ መስክ ተደራጅተው የሚሰሩ ወጣቶች ተናግረዋል። በዘርፉ የተሰማሩ አብዛኞቹ አርቢዎቹ እስከዛሬ ሲሸጡበት ከነበረው ዋጋ ቀንሰው ሙሉ ንብረታቸውን በማስረከብ ላይ መሆናቸውን የጠቆሙ ሲሆን ለዶሮ እርባታ ስራ አገዛዙ በቂ ትኩረት ስላልሰጠውና በበርካታ ሰቆቃ ውስጥ ስለምንገኝ ከትርፉ ይልቅ ጉዳቱ ሚዛን ስለደፋ እኛ በዝርዝር ከአገዛዙ ጋር የምንፋለም መሆኑን እንገልጻለን ሲሉ አቋማቸውን እያሳዩ ይገኛሉ። ለዕለቱ የነበረን ዜና ይህንን ይመስል ነበረ። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር አብራችሁን ቆዩ።
Yeah.
ከመቶ ውሸት አንድ ዑነት ከመቶ ውሸት አንድ ዑነት ለመስማት ጆሮአችን እየናፈቀ ነው። ኮሎዴሉን መሰሎቹ ስንቃቸው ምርታቸው ውሸት ብቻ ሆኗልና አልለወጥ ብሎ ያለው የከረረ ጸረ ኢትዮጵያነታቸው ነው። ጥላቻና ጠባብ በህረተኝነትም ስላሳበዳቸው እንደ ሽመልስ አይነቶች ጭፍን ማህይሞች ኢትዮጵያን አፍረሰው እነሱ በፈለጉት ሲሰሯት ይታያቸዋል። ያድዋ በዓልንም ድልድይ ስር ማክበርና እንዳይከበርም ማገድ ክብሩን የሀገር ሰንደቅ ዓላማ አግዶ የወያኔን ቡትቶ ማውለብለብ ስልጣኔና ድል ቢመስላቸው ማህይሞች ናቸውና አይፈረድባቸውም። ያይት ጉርጓድ እይታቸው ጠባብና ከዚያውም በጎጠኝነት የተንሸዋረረ ነው። የኑሮ ውድነት ባስከፊ ደረጃ ጨምሮና ሚሊዮኖች ለረሃብ ተጋልጠው ባለበት የሩሲያና ዩክሬን ጦርነትም ይህንኑ ሊያባብሰው መሆኑ እየታየ ለዘረኞቹ አንገብጋቢ ጉዳይ የሆነባቸው ከሞቱ 100 ዓመት በላይ ያሳለፉትን አጼ ማራከስና ያድዋም 126ኛ የደል ዓመት እንዳይከበር መጣር ነው። አርካበ የተባለው የለየለት ወያኔ ለሹመት ሲበቃ እነታምራት ነገራ ደግሞ በእስር ሲንገላቱ ማየት አስገድዶናል። ስንቱን አገር ወዳድ አርበኛ አስጨርሶና የወያኔን የፍጅት ጡንቻ አፈርጥሞ ይያለም ኢትዮጵያን ከጉዳት አዳንኩሊለን ይዳዳዋል። ኮሎኔሉ በድብቅ ከወያኔ ጋር ድርድር መጀመሩን ካስተዋወቅን ቆይተናል። ከህዝብ ተደብቆ ሁኔታው አስገድዶ መደራደር ፈልጋለሁ ሲልም ሽብርተኛ ያለውን የሰውር ቀኝጁን ማለት ሸኔ ብሎ የሚጠራውን ወንበዴ ቡድን ህዝብ ይደግፈዋል እስከማለትም ደርሷል። ኮሎኔሉም የወያኔ የፈረንጅ ደጋፊዎችን አረመኔ ነፍሰ ገዳይ ቡድን በውሸት ሊያገዝቡትና ነጻውጪ ሊያስብሉት ደፋ ቀናሉለት እንጂ ይህን ጦር ሊሉት የቃጡትን ንጹሃንን ጨራሽ ቡድን አንድ የኢሃሳ ኃይል ጥጋት ይዘውና ያሸንፈው ነበር። የወያኔ ደጋፊ አሜሪካ በኑሮ ውድነት ከመታመሷ በተጨማሪ ሩሲያ ዩክሬንን አጥቅታ ከባድ ጭንቀት ውስጥ የከተተቻት በመሆኑ የዚያን ደምታ በወያኔ ላይ ቀላል አይሆንም። የስንዴ የቤንዚን ዋጋ በተጨማሪ ማሻቀቡ ይተበቃል። ቡና ሽያጭም ይቀንሳል። ለግንባታ ሥራ አስፈላጊ የሆኑ ቁሳቁሶችን መጥረት ኢትዮጵያን ይወጥራታል። በየፈርጁ የኢትዮጵያ ችግሮች ዲባባሱ አቆብቆ ባለበት የዚህ ዘረኛ ገዛስ ተኩረት ግን አማራውን አፋሩን ማስጨረስ ወልቃይት ጠገዴ ለወያኔ ለማስከበር መሻጠር ሆኖ ይገኛል። ኢትዮጵያን ለማፍረስ መጣር ታሪክን መካድ መበረዝ በኦሮሞዎች ሙስናና ዝርፊያን ልክ እንደ ወያኔ ማጧጧፍ ቀናው የሁሉን አቀፍ አቀኛ ውይይትና ዲሞክራሲያዊ ሽግግር መንገድ በሚገባ ተጠቁሞ ይያለ በሄራዊ ውይይት ብሎ ኮሎኔሉ የሚንደፋደፍበት ሙከራ የዘረኛው አገዛዝ አጋር ተቀጥል ላይ ሆኑትም አልጣመንም ሲሉ ተቃውሞ አሰምተውበታል። ተቃውሞ ለኮሎኔሉ ታዛዥና አንጻራዊ ነጻነት የሌለው ሲሆን በሱ ፈቃድ የተሾሙት ደግሞ የህዝብን አመኔታና ይሁንታ ያላገኙና ችሎታ አልባም የሆኑ ናቸው ተብለዋል። ሂደቱ ዴሞክራሲን ካለማንጸባረቁ ሌላ የዘረኞች የግል ክበብና ውይይት መድረክ እንጂ ሁሉን አቀፍ አይደለም ሊሆን አልታሰበም አልተፈለገም። እያደርግን ጥርት ብሎ መታየት የተቻለው የኮሎኔሉ ጭፍን አምባገነን ዝንባሌና ጠባይ ነው። የተሳለ ውሸታምነት እብሪት ጥራዝ ነጠቅነትን ዕውቀት ሊል የቃጣ ፍጹም ማህይምነት አማካሪ ተብለው የተሰጡት ሳይቀሩ ኮሎኔሉ ሰው አይሰማም ወሳኝ ራሱ ብቻ ነው ከንጀራም የለሰለሰ ሂስ ያስቆጣዋል ሲሉ ተደምጠዋል። ዙሪያውን የከበቡትም ሆዳም ማህይሞች ናቸውና ኮሎኔሉ ሊሻሻል ሊለወጥ የሚጠበቅ አይደለም። በዘር አንድነን ባዮች ሌሎች መኮንኖችም ተረኛነን ብለው ስልጣን ነጠቃን እስካሁን ያልሞከሩት ወንያቸው ሲቀጭጭ ሆዳቸው ግን አልጠረቀያልና መገዛተንም የሚያስችል በመሆኑ ነው። ይህ ሁኔታ ግን ነገ ተነገ ወዲያ ተቀይሮ እኛስ ምን ጎሎን የሚሉ እንደ ለማ መገርሳ የማይገዙ ብቅ ካሉ ኮሎኔል ግራኝን እንደ አፍሪካን ባገነኖች አፈናቅለው ሊጥሉት ይችላሉ። የሀገራችን ችግር በመሰረቱ የሚፈታ ባይሆንም ግብዙ ኮሎኔል መዋረዱና መወገዱ ዘረኛ ጭፍሮቹ መወገዳቸው ክፋት አይኖረውም። በተባበረ የህዝብ ትግል ዘረኛው አገዛዝ ቢደመሰስ ደግሞ የሚመረጥ መሆኑ አያጠራጥርም። ከኮሎኔሉና መሰል ዘረኞች ለኢትዮጵያ የሚበጅ መፍትሄን መጠበቅ ከባድ ሞኝነት ነው። በሰላምም ስልጣን ይለቃሉ ብሎ መጠበቅ ከጅልነት በላይም ነው። ከታሪክና ከሰማዕት ደምም ቅንጣትም አለመማር ነው። ኮሎኔሉን እንደ ሀገር ወዳድ ሊያሻሽጡ የሚሞክሩ ኢትዮጵያ ሀቀኛ ልጆች አይደሉም። አድዋን የምንዘክረው በጸረ ዘረኞች ትግል አንቶነን ስንነሳባቸው ብቻ ነው። ኢትዮጵያ ብለውና ታሪካዊ ሰንደቅ ዓላማውን አውለብልበው የተሰውና የሚሰው ሁሉ የአድዋ አርበኞች ሀቀኛ ልጆችና ወራሾች ናቸው። ድል ለኢትዮጵያ ሕዝብ አገር አድን ትግል፣ ሞት ለዘረኞች መንጋ። አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። ሁኔታ ሲገለባበት ወርቅ ይረክሳል፣ መዳብ ይነግሳል። ትውልድ አረማሞ ሲሆን ጀግና ይገፋል፣ ዘረኛ ይገናል። ለኢትዮጵያ አገራቸውና ወገናቸው በጎራይ የሰነቁና ባለውለታ የሚባሉ ትውልዶች በኢትዮጵያ ምድር የመፈጠራቸውን ያህል ኢትዮጵያን ካላፈረስን፣ ህዝብን ካላጫረስን፣ አገርን እና ህዝብን ካላዋረድን ባይ አረማሙ ትውልዶችን መፈጠራቸውን ዛሬ እንደብቀው ወይም እናድበስብሰው ብንልም የማይሆን ነገር ነው። የአደባባይ ምስጢር ሆኗልና ነው። ትውልድ በተቃርኖሽ የተሞላ መሆን አለም የማይባል ሊባልም የማይችል መሆኑን የህብረተሰብ እድገት ህግጋት የሚመሰክሩት እውነት ነው። የኢትዮጵያው ግን ጠርዝ የረገጠና መረን የለቀቀ መሆኑ ብቻ ሳይሆን በየትኛውም የዓለማችን ክፍል ያልተስተዋለና ረጋ ሰራሽ መሆኑ ነውረኛም ጸያፍም ያስብለዋል፣ ህገወጥ ነውም ያስብለዋል። ትውልድ በእድሜ አቻነት አንድ ነው ወይም ተመሳሳይ ነው ከመባልበት ጭብጥ ይልቅ ባላቸው ፖለቲካዊ፣ ኢኮኖሚያዊና ለሀገሩ በሚሰጣቸው አመለካከቶቹ፣ ዓላማዎቹና ግቦቹ የሚለያይበት ጭብጥ የበለጠ ጎልቶ ይወጣል። ትውልድ በእድሜያቻነት ብቻ የማይከፈል መሆኑን የማህበራዊ ሳይንስ ዕውቀት ዘርፍም ዝርዝሮ ያስቀምጣል። መከፋፈያ ዘዴዎችንና ቀመሮችንም በግልጽ ያስቀምጣል። በኢትዮጵያ ባለፉት 5-10 ዓመታት ውስጥ ስለ ኢትዮጵያ ትውልዶች የተጻፉ የውሸት ድርጊቶች፣ የተደመጡ ልሳኖች፣ ተደረጉ የተባሉ የውሸት ጥናት ተብዬ ድምዳሜዎች ከዚህ እውነት ጋር በእጅጉ የተጣረሱ ናቸው። በውስጣቸው እኩይ ዓላማዎችና ተግባራቶችን ከግል ፍላጎቶች ጋር ያጣመሩ በመሆናቸው አሳፋሪዎችም ነውር ተግባራቶችም ነበሩ፣ ዛሬም ያው ናቸው። ውጤታቸው ደግሞ ከምንም በላይ አንገብጋቢና እጅግ የሚያስቆጭ መሆኑንም እያየነው ነውና እየተመለከትነው ነው። ይህ ትውልድን ባንዳውን ከጀግና፣ ገንቢውን ካፍራሹ፣ የዲሞክራሲ አርበኛውን ከጸረ ዲሞክራሲያዊው እያደባለቁ ባንድ ቅርጫት የማስቀመጥና የመፈረጅ እኩይ ተግባር ዛሬ ተጀመረ አይደለም። በፋሽስታዊ ድርግ ተጀምሮ እየተንከባለለ መጥቶ ከዛሬ የደረሰ መሆኑን መካድ በፍጹም አይቻልም። ከ1960ዎቹ ትውልዶች ውስጥ አሳላለፋቸው አላማና ተግባራቸው በርካታም ይባሉ የትውልድ አጥሮች ተፈጥረው ነበር። በርካታም ይባሉት ቡድኖች በጠባብ የቆጠኝነት አጥሩ የታጠሩ መሆናቸው ብቻ ሳይሆን አላማና ተግባራቸው ጸረ ኢትዮጵያና ጸረ ኢትዮጵያዊነት ነበር። ሁሉም የውሸት ትርክት የተጠናወታቸው ያስተሳሰብ ድሆች ነበሩ። የሻቢያን የኤርትራ ጥያቄ የቀኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነውን ያስታውሳል። የወያኔዎችን ትግራይን በመገንጠል ነጻ የትግራይ ሪፐብሊክን እንገነባለን ብቻ ሳይሆን ከገዢ ስርዓት የበለጠ የአማራውን ህዝብ በጠላትነት ማስቀመጣቸው የአስተሳሰብ ድህነታቸውን ማሳያ መነጽር መሆኑን መረዳት ይቻላል። የነሆነ ግን በኢትዮጵያዊነታቸው እንደራደራለንና እኛም እንገነጠላለን አቋማቸውን ልብ ይሏል። እንደ ኦብነግንና የመሳሰሉትን ለአብነት ማንሳት ይቻላል። ፋሽስታዊው ደርግና በዙሪያው ያሰባሰባቸው እነ መይሶን፣ ወዝሊግ፣ ኢጫት፣ አንጃዎችና መሰሎቹ ደግሞ ባንዳዎችና ምንደኞች መሆናቸው ብቻ ሳይሆን ያረመኔያዊ ተግባራቶቻቸው ውጤት ይኸው እስከዛሬ ተመዝዞ አላልቅ ብሎናል። በዚሁ ዘመን ከነዚህ ፋሽስታዊ ባንዳዎች፣ አንጃዎች፣ ጠባብና ዘረኛ ቡድኖች በተቃራኒው ምናልባትም ኢትዮጵያ እንደገና ደግማ ለመፍጠር ብዙ ጊዜም ትውልድ የሚፈጅባትን የኢሃፓውን ትውልድ ፈጥራ ነበር። ይህ ትውልድ በመጥቅ የፖለቲካ ብስለቱ፣ ባላማና ትግል ጽናቱ፣ በዲሞክራሲያዊ ባህል ጥንካሬው፣ በአፍቅሮተ ሀገሩና ወገኑ እንዲሁም በአማራጭ የፖለቲካ ፕሮግራሞቹ ትክክለኛነት አንጻር ሲገመገም ትውልዱ ከነበረበት ወደፊት ቀድሞ የተፈጠረ ነበር ቢባል እውነትን መመስከር እንጂ ግነት የሚባል ሊሆን አይችልም። የዚህ ትውልድ ጩኸትና መታገያ መፈክሮቹ ዴሞክራሲ ያለ ገደብ፣ የሕግ የበላይነት ይረጋገጥ፣ የብሔረሰብ የሃይማኖት የጾታ እኩልነት ይከበር፣ መሬት ላራሹ ይሁን፣ ጊዜያዊ የሽግግር መንግሥት ይቋቋም፣ ወዘተ አንኳር ጥያቄዎቹ ነበሩ። ይኸው እስከ ዛሬም መመለስ ባለመቻላቸው ትውልድ ተሻግረው የዛሬውም ትውልድ መሠረታዊ ጥያቄዎች ሆነዋል። ታዲያ ኢሃፓ በኢትዮጵያዊነቱና ኢትዮጵያን አፍቃሪነቱ እንዲሁም ዴሞክራሲያዊ ባህሉ በፋሽስታዊ ደርጎች ተጨፍጭፏል፣ ተሰቃይቷል፣ ተሰዷል። በእነዚሁ ዘረኛና ጠባብ ድርጅቶች በቡድንም ሆነ በተናጠል በተለያዩ ቦታዎችና ጊዜያቶች ጥቃት ተፈጽሞበታል። በኢሃፓ ኢሃሳ ላይ ጥይት ያልተኮሰ፣ ጦርነት ያላወጀ፣ በትግሉ ላይ መሰናክል ያልፈጠረ አልነበረም። ምክንያቱ ደግሞ ሌላ ምንም ሳይሆን ኢትዮጵያዊነቱ ብቻ ነው። ኢትዮጵያዊነቱ መከበሪያው መሆን ሲገባው መሰደቢያውም ሆኖ ነበር። አባ ኢትዮጵያ መባል ስድብ ከተባለ፣ በኢሃፓ ኢሃሳ ላይ የዘረኞችና ጠባቦች የተባበረ ጥቃት ከተነሳ፣ በ1970 ዓመተ ምህረት ወያኔና ሻቢያ ተባብረው ሲወጉት፣ የደርግ ጦር ከአዲግራት ተነስቶ በደጋህሙስ አድርጎ በሳልሲ ተራራዎች ላይ በመመሸግ ካሲምባ በስተደቡብ አቅጣጫ ከበባ አድርጎ ድጋፍ ሲሰጥ እንደነበር ሲታወሰኝ ይነዝረኛል፣ ይደነዝዘኛልም። በጎንደርስ የደባርቅ አውራጃ አስተዳዳሪና የደርግ አባል የነበረው መቶ አለቃ ገብረ ሕይወት የወያኔ አባል በመሆን ከወያኔ ጋር በመተባበር ጥቃት አልፈጸመምን? ፈጽሟል። ፋሽስታዊው ደርግ አገርና ወገን ከሃዲ እንደነበሩት ወያኔና ሻቢያ ወይም ኦነግ አገር ገንጣይ አስገንጣይ፣ የፔትሮ ዶላር ምንደኛ፣ የነ አሜሪካ ቅጥረኛ፣ የሶማሌው ዚያድ ባሬ ተባባሪ ወዘተ እያለና በጭራቅ እያስመሰለ ይቀሰቅስበትና ያስተምርበት አልነበረምን? የ1960ዎቹን ትውልዶች በአንድ ቅርጫት መጠቅለልና መፈረጅ በፋሽስታዊው ደርግ የተጀመረ እንጂ የዛሬ አዲስ ነገር አይደለም የሚባለው ለዚህ ነው። ፋሽስታዊው ደርግ ለኢትዮጵያ ልዕልና መጠበቅ፣ በሕዝብ አፍቃሪነቱ፣ ለዲሞክራሲ መርህ ተገዥነቱ፣ በትግል ጽናቱ ወደር የማይገኝለት የኢሃፓውን ትውልድ ጨፍጭፎ በመጨረሱ የዛሬው ቅጥ ያጣ የአገሪቱ ፖለቲካ፣ ኢኮኖሚያዊና ማኅበራዊ ቀውስ ከዚህ እንዲደርስ አደረገ ተብሎ በመንስኤነት ተጠቃሽ ባልሆነ ነበር። አገሪቱን ተከላካይ ትውልድ አልባ አገር አድርጎ ለዛሬዎቹ አውሬ መሰል ጨካኞች እጅ ላይ ኢትዮጵያም ባልወደቀች ነበር። የንባብ አቅም ውሱን በሆነበት የህብረተሰብ ክፍል ጅምላ ወንጀላቸው ያደረሰው ውሽንብር በቀላል የሚታይ አይደለም። ኢትዮጵያንና ዜጎቿን ለ17 ዓመታት የቁም ስቃይ ያሳየው ፋሽስታዊ ደርግ ሲወገድ በጭራቅ የሚመሰለው ወያኔ፣ ወያኔ ሲወገድ ደግሞ ኦዴፓ የተባለው ዘረኛ የኦሮሞ ጽንፈኛ የተደረገው ከእሳት ወደ ረመጥ የሚባል የስልጣን ፍርርቅ ነው። ለዚህም ነው ዛሬ ብዙዎች ይህን ክስተት ሁለተኛው ግፍ ልብሴን ይገፍ፣ ሦስተኛው ጀርባዬን ይገርፍ እያሉ ሲዛበቱ የሚደመጡት። ሁሉም ዘረኞች አረመኔዎች ናቸው። ሁሉም ዘረኞች ጸረ ኢትዮጵያና ጸረ ኢትዮጵያዊነት የሰረጸባቸው ናቸው። ጸረ ዴሞክራሲና ጸረ ሰላም ናቸው። ወያኔም ሆነ ኦዴፓ የውሸት ትርክት የጉዞ ምርኩዛቸው ነው። ስለ ውሸት ትርክት ካነሳን እነ ወያኔን ምን ጠቀማቸው ብለን ብንጠይቅ፣ በተለይ ለወያኔ በእውነትና ውሸት ተቀባይ ትውልድ መካከል የትውልድ ክፍተት እንዲፈጠርለት ረድቶታል። የራስ መንገሻ ስዩም ትውልድ የትግራይ አስተዳደር ወይም ህዝብ ከተከዜ ማዶ በእነሱ ዘመንም ሆነ በአባቶቻቸው ወይም በአያቶቻቸው ግዛት እንዳልነበራቸው በትክክል የሚያውቅ ትውልድ ነው። ይህን እውነት ከዕለታት በአንድ ቀን በአሜሪካ ድምፅ የሬዲዮ ፕሮግራም ተጠይቀው በተናገሩ ከጥቂት ቀናት በኋላ ማስተባበያ እንዲሰጡ መገደዳቸውን አድምጠናል። ዛሬ ይህን እውነት የሚያውቀው የትግራይ ተወላጅ ቁጥር እየተመናመነ ሄዷል። የዛሬዎቹ በወያኔ ዘመን ተወልደው ያደጉ በመሆናቸውና ይህን የውሸት ትርክት እየተጋቱ ያደጉ በመሆናቸው ይህን ውሸት እውነት የሚል እንጂ ሐሰት የሚል ትውልድ ማግኘት የሚከብድ ይመስለኛል። ውሸት ሲደጋገም እውነት ይመስላል በሚለው እውነተኛ አባባል በዛሬው የትግራይ ትውልድ ላይ አልሰረጸም ማለት አይቻልም። የኦዴፓ ብልጽግናዎችና ኦነጎችም የአዲስ አበባና ወሎ ኬንያ የውሸት ትርክት ስር ሰደድ ባይሆንም ዓላማና ግቡ ይህን የትውልድ ክፍተት በኦሮሞ ተወላጅ ወጣቶች ውስጥ ለማስረጽ ነው። እነዚህ የውሸት ትርክቶች ምንጮቻቸው ህሊና ቢስ ከሆኑ ስሜታዊ ዘረኞች የፈለቁ በመሆናቸው ከእውነተኛው ታሪክ ጋር የተጣረሱ፣ ከኢትዮጵያ ግንባታና ከኢትዮጵያዊነት ማቆጥቆጥ ጋር የሚጋጩ በመሆናቸው ከልብ ከህሊና የሚወገዙ እንጂ በስሜታዊነት የሚደገፉ አይደሉም። ለትግራይም ሆነ ለኦሮሞ ህዝብ የሚጎዱ እንጂ የሚጠቅሙ አይደሉም። ውሸት ለማንም በምንም አለመጥቀሙ ብቻ ሳይሆን ዛሬ በስሜት የሰከረው ሁሉ ወደ ህሊናው ሲመለስ በተናጠልም ሆነ በቡድን አሳፋሪና አዋራጅ ተግባር ሊባል እንደሚችል ከወዲሁ መናገር ይቻላል። ዛሬ ጊዜ ሰጥቶናል ብለው በየቦታው ቢያንቧርቁም መጥፋት መዋረዳቸው ማይቀር ነው። እውነት ትኮሰምናለች እንጂ አትጠፋም። እነዚህ ራሳቸውን አዋርደው ኢትዮጵያ አገራችንና ልጆቿን ያዋረዱ ፋሽስቶች፣ ዘረኞችና ጠባቦች በጫንቃችን ላይ የተኮፈሱት ባለመተባበራችን ብቻ ነው። የዛሬዎቹ ወያኔ ኢህአዴግም ሆነ ኦዴፓ ብልጽግና ለዛሬዋ ኢትዮጵያ የሚመጥኑ አይደሉም። ከአኩሪ ኢትዮጵያዊ ፍቅሩ ዝነፍ ያላለው ኢህአፓ፣ ከጽኑ የትግል ዓላማው ሸብረክ ያላለው ኢህአፓ፣ አኩሪ ታሪኩ ካልጎደፈው ኢህአፓ፣ በዴሞክራሲ ባህሉና በትግል ጽናቱ ጎልቶም ቢታየው ኢህአፓ ለዛሬዋ ኢትዮጵያ በርግጥ ይመጥናታል፣ ይገባታልም። ኢህአፓ አይደለም ለኢትዮጵያና ኢትዮጵያውያን ለዘረኞቹ የተበላሸ አስተሳሰብና አመለካከት ነጻ መሆን የሚረዳቸው የኢህአፓ የዴሞክራሲ መርህ ተከል አስተሳሰብና አመለካከት ብቻ ነው። ቀውስ ሲበዛ፣ ሁኔታ ሲገለባበጥ ወርቅ ይረክሳል፣ መዳብ ይነግሳል። ትውልድ አረማሞ ሲሆን ጀግና ወደ ዳር ይገፋል፣ ዘረኛ ይገናል የሚለው የዛሬው ዘላቂ መሳይ ግን የሚጠፋ አስተሳሰብ መጥፋትና መወገድ የሚችለው የኢህአፓን ዓላማና ትግል ስንደግፍ፣ በዙሪያው ስንሰባሰብና ስንደራጅ ብቻ ነው። ያን ጊዜ ዘረኞች ይከስማሉ፣ ኢትዮጵያም አሸናፊ ትሆናለች። Thank you.
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ተተን የሩቁን ብንወስድ እንኳ በየካቲት 23 ቀን 1888 ዓ.ም ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ህዝብ ዘንድ የጥቁር ህዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓመተ ምህረት የፋሽስቱ የግራዚያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ህዝቦች ምን ጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታወሱበት ያድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለ ሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና አስኪ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ይህን የታሪክ ክስተት እንደ መግቢያ ባጭሩ አንስተን ወደ ዋናውና ወደ ወቅቱ የአገራችን ፖለቲካ ሁኔታ እናልፋለን። የካቲት 66ቱ ህዝባዊ እንቅስቃሴ ለረጅም ዘመናት በህዝብ ላይ በርካታ በደሎች ሲያደርስ የነበረውን ያጼውን ስርዓት የገረሰሰ የህዝባዊ ትግል ውጤት ነው። የተማሪዎችና የለውጥ ፈላጊዎች የመሬት ላራሹ ጥያቄ፣ የታክሲ ነጂዎች አድማ፣ የነገሌ ቦረና የወታደሮች አመጽ፣ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ፣ የእስልምና ሃይማኖት ተከታዮች የእኩልነት ጥያቄ የካቲት 66ቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት፣ የሃይማኖት ነጻነትና እኩልነት፣ የሰብአዊና ዲሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስተዋል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘ እንቅስቃሴ ያጼውን ስርዓት አንኮታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ፣ በቋንቋ፣ በሃይማኖት፣ በብሔረሰብ፣ በእድሜ ሳይለያዩ በአንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምፁን ሲያሰማ፣ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች፣ ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት በአንድነት ድምፃቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት፣ በብሔርና በመኖሪያ አካባቢ ቢለያዩም በሽክሮች ተጋምደው ለሺ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲቱ አብዮት ዋናና መሠረታዊ የሆነው የሕዝብ ጥያቄ ዴሞክራሲያዊ ሪፐብሊክ ይቋቋም፣ ይህንንም እውን ለማድረግ ሁሉም ፓርቲዎች፣ ቡድኖች፣ የሙያ ማኅበራት፣ ሕዝባዊ አካሎች ወዘተ የሚያካትት ጊዜያዊ ሕዝባዊ መንግሥት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የሕዝቡን ጥሪ ወደ ጎን አድርገው የራሳቸውን ጊዜያዊ ወታደራዊ መንግሥት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የካቲት 66ቱ ሕዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍጥጠው ይኸው እዚህ ደርሰናል። ለ27 ዓመታት በአምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጥ ውስጡን ሲካሄዱ የነበሩ ሕዝባዊ ትግሎች በመጨረሻዎቹ 3 ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በሕዝብ ትግል ተንበርክኮ ጥፋተኛ እንደነበር ምሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የሕዝቡን ትግል ጠልፎ አጨናግፏል። ባለፉት ዓመታት ሕዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስር ነቀል ለውጥና ሕዝባዊ ዴሞክራሲያዊ ሥርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጥገና ለውጥ እንቅስቃሴ ሥልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለሕዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት ምስቅልቅል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል፣ የወያኔ ቡድን አፍራሽ እንቅስቃሴ፣ የኦዴድ የበላይነት መጠናከር፣ ባንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው የያዙ ሌሎች ጎላ ጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን፣ ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፍፏል። ባንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቅንም፣ ሌላ ጊዜ ተፈተዋል፣ አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከአስር ዓመት በታች የሆኑ ደሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ካንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የሕይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች፣ ቤተ ክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የእነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሦስተኛው ደግሞ በሥልጣን ላይ ያለው ክፍል ነው። የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት፣ የመለመለውን የሰው ኃይልና ያከማቸውን የጦር መሣሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማተራመስ ቀጥሎበታል። ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሠረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት፣ ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና አፈናዎች፣ ለእምነት ተቋሞች መቃጠል፣ ለምዕመናን ግድያዎች፣ ለሕገወጥ መሳሪያ ዝውውር ወዘተ ከሥልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያያቂ አይደለም። ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ፣ የአንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በሕዝብ ውስጥ ግጭቶች እንዲፈጠሩ፣ ግድያዎች እንዲፈጸሙ፣ የአካል ጉዳቶች እንዲደርሱ፣ የሕዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ፣ በለገጣፎና በቡራዩ፣ በሐረር፣ በአርሲና በባሌ፣ በሸዋ አጣዬና ማጀቴ፣ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል፣ በቤኒሻንጉል ጉምዝ የተፈናቀሉ የኦሮሞ የአማራ ተወላጆች፣ በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት፣
በጋምቤላ የደረሰው የዜጎች መፈናቀል ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የሰንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ ባጭር ጊዜ ውስጥ ተከታይ መንጋዎችን በማሰማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብየ ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው መስቀልቀል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ፣ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ በጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንዳሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ህዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የህዝብን ኑሮ በሚያውኩበት ሁኔታ፣ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ፣ የህዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነክሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚብሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዲሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብተበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ህግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብየውም ሆነ ይህን ተቀብለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩን ደጋፊዎቹ ከሚያቀነቅኑት የሽግግር አይነት በጣም የተለየ ነው። ላለፉት 2 አመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንደ ትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጠገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናግፏል፣ ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከመስተጋባት ውጭ ለዴሞክራሲ ስርዓተ መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ሲያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር፣ የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች አመለካከቶችና ሐሳቦች ያዙ ኃይሎች በውይይትና በድርድር በሄራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ ለዲሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር በዜጎች ላይ የደረሱ በደሎችን ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዲሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት ያንድነት መንግስት ያደራ መንግስት ወዘተ ከሚሉት የተለየ ነው። በዞን ግዜ እነዚህ ያስተዳደር አካላት የሚመሰረቱት በዲሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ sultani የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ sultani ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት ያስተዳደር ተግባሮችን ለማከናወን እንዲቻል ነው። ባገነን አገዛዝን አስወግዳ ዲሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዲሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከ3 እስከ 4 አመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዲሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዲሞክራሲያ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች የፖለቲካ ፓርቲዎች የሙያ ማህበሮች የብዙሃን ድርጅቶች ታዋቂና አገር ወዳድ ግለሰቦች ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳተፍ የውይይት የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በርግጥ በሽግግሩ ወቅት አገሪቱ እንዳገር መከተል ስላለባትና መንግስታዊ የአስተዳደር ተግባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት በንግግር በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ መቃቀራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት በህብረተሰብ ውስጥ ሰላምና እርቅ እንዲሰፍን እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ sultani የሚወጣበትን መንገድ መቀየስ ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች ባህል ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች ባንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት ባንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ የመኖር ሀብት የማፍራት ወይም ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁን ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ sultani ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ በህዝብ ዘነጻው የተሳይካሄድበት በተጽዕኖ የጸደቀ ለ28 አመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች ባንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ በመንግስት አወቃቀር በምርጫ ስርዓት በምርጫ ቦርድ አስተያየም በሰንደቅ ዓላማ በብሔራዊ ቋንቋ በዋና ከተማ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስተርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግሩ ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነጻና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የሀገሪቱ ወታደራዊና የሰጣ ተቋሞች የፍርዱ ተቋም ያስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነጻ መሆን አለባቸው። የአገርና የህዝብን ነጻነት ለመጠበቅ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ ያስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነጻና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ ያገራችንም ሆነ የሌሎች በርካታ ሀገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁን ወቅት በአገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለሀገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመትለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ስርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከመለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት ልዩነትና ጥላቻ መድረኩን በያዙበት መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭን ሁኔታ ምንነት መገንዘብን ልበሰፊ መሆንን አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳ ተከታታይና ማለቂያ የሌለው የርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውንና ድርግ በማለት ለሁሉም የህዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች፣ አለች፣ ትኖራለች።
ከሞለ ፋሽስቶች ያጎየ ፕሬስኔ ዛሬም ለቆጠሩት እንበረከከ የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ግንባርክን አሳየው
ግንባርከና ሳየው መካይተ ፋላሚ ታጎኛ ታገለ ህግየ በላይ ይሁን ለከስተማርከው ሉአላዊነት በቅርብ ያያስከው ያገር ክብር መላሽ ይሃፋውነት ነው የህዝብ ተስፋነ ግንባርከና ሳየው ከለነት የሞላው ሁሉንም ያቀፈ አላማው በተናስ በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እነጽና ፍቅር ኢትዮጵያዊነት ነው እናጨንፋለን ግንባርከና ሳየው